የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ መጋቢት 23 2012 ዓ.ም ምሽት መሰናዷችንን ጀምረናል። በምዕራብ ኦሮሚያ ተቋርጦ የነበረው የስልክና ኢንተርኔት አገልግሎት ተከፍቷል ዘገባለን። የኢትዮጵያ ሰብአዊ መብት ኮሚሽን አሳሳቢ ጉዳይ አለኝ ይላል።
አንድ በኩል ስንሰጣቸው በነበሩ ሐሳቦች መሰረት በመንግስት በኩል ቀና ምላሽ የተሰጠባቸውን ጉዳዮች በሚመለከት እውቅና ለመስጠት፣ በሌላ በኩል አሁንም ግን አሳሳቢ ሆነው የቀጠሉ ችግሮችን በሚመለከት ሊወሰዱ የሚገባቸውን እርምጃዎች ለመንግስታዊ አካላትም ሆነ ለሌሎች ጉዳዩ ለሚመለከታቸው የህብረተሰብ ክፍሎች ሁሉ ለማሳሰብ እንዲረዳ ብለን ነው።
የኮሚሽኑ ኃላፊ ዶክተር ዳንኤል በቀለ ናቸው፣ ዘገባ ይኖረናል። አድማጮች፣ የአሜሪካ ድምጽ የኮሮና ቫይረስ ስርጭትን ለመክታትና የሰራተኞቹን ደህንነት ለመጠበቅ ባሳለፈ ውሳኔ መሰረት 80% የሚሆኑት የዝግጅት ሰራተኞች ከየቤታቸው ሆነው መረጃዎችን ወደ እናንተ ያደርሳሉ። እኛም የዕለቱን መሰናዶ ከየቤታችን ሆነን እናቀርብላችኋለን። መስተንግዶ ጽዮን ግርማ፣ በቅንብር ደግሞ ኤልያስ አስማረ፣ አብረናችሁ እንሆናለን። አብራችሁን አምሹ። አሁን ላጫጭር ዜናዎች ከኤደን ገረመው ጋር እተዋችሁ።
አመሰግናለሁ ጽዮን። በኢትዮጵያ በኮሮና ቫይረስ የተያዙ ተጨማሪ 3 ሰዎች መገኘታቸውን የኢትዮጵያ ጤና ጥበቃ ሚኒስቴር በፌስቡክ ገጹ ላይ በዛሬው ዕለት አስታውቋል። ይህም በአጠቃላይ በሀገሪቱ በቫይረሱ የተያዙ ሰዎችን ቁጥር 29 አድርሶታል። በቫይረሱ የተያዙት 3 ግለሰቦችም ኢትዮጵያውያን ሲሆኑ የመጀመሪያዋ ታማሚ የ33 ዓመት ወጣት ሴት ስትሆን ጅቡቲ፣ ብራዚል፣ ህንድና ኮንጎ ብራዛቪል መጓዟ ታውቋል። ሁለተኛው የ28 ዓመት ወንድ ደግሞ ከተለያዩ መንገደኞች ጋር ግንኙነት እንደነበረው በፌስቡክ ገጹ ላይ ተገልጿል። ሶስተኛው ታማሚም የ32 ዓመት ወንድና ቀድሞ በበሽታው ከተያዙ ሰዎች ጋር ንክኪ እንደነበረው ታውቋል። በትላንትናው ዕለት ምሽት የጤና ጥበቃ ሚኒስቴር ይፋ ያደረገው የድሬዳዋው የኮሮና ቫይረስ ተጠቂ ከባለቤቱ ጋር ወደ ለይቶ ሕክምና መስጫ መግባቱንና ሌሎች ከግለሰቡ ጋር ንክኪ የነበራቸው ሰዎችም እንዲገቡ እንደሚደረግ የድሬዳዋ የጤና ቢሮ ኃላፊ ዶክተር ፉአድ ከድር አስታውቀዋል። ምንም እንኳን የጤና ቢሮ ኃላፊው ግለሰቡ ራሱን ለይቶ እንዳቆዩ ቢናገሩም የአካባቢው ነዋሪዎች ግን በቫይረሱ ተይዘው ሊሆን እንደሚችል ስጋታቸውን ለአሜሪካ ድምጽ አስታውቋል። በተያያዘም የግለሰቡ መኖሪያ ሰፈር በሆነው ጫተራ አካባቢ የጸረ ተዋሲያን ርጭት በነገው ዕለት እንደሚካሄድ የከተማ አስተዳደሩ ስራ አስኪያጅ አቶ አብዱል ሰላም መሐመድ ገልጸዋል። ዘገባውን ያደረሰን አዲስ ቸኮል ነው። የአማራ ክልል ኮሮና ቫይረስን ለመከታተልና ለመቆጣጠር ከዛሬ ጀምሮ ለ14 ቀናት በአራት ከተሞች ላይ ማንኛውንም የህዝብና የተሽከርካሪ እገዳ የሚጥል ኮማንድ ፖስት አውጇል። እገዳው የተጣለባቸው ከተሞች ባህር ዳር፣ አዲስ ቅዳም፣ ቲሊሊና እንጂባራ ናቸው። እገዳው ቫይረሱን ለመከላከል ግብአቶችን በሚያጓጉዙ እንዲሁም በልዩ ሁኔታ የሚንቀሳቀሱ የደረቅና የፈሳሽ ጭነቶች ላይ የውሃና የኤሌክትሪክ አገልግሎት ሰራተኞችን አይጨምርም ተብሏል። በተያያዘም የአማራ ክልል መንግስት የኮሮና ቫይረስ ስርጭትን ለመከላከል ከ7000 በላይ የህግ ታራሚዎችን ለቋል። ዘገባውን ያደረሰችን አስቴር ምስጋናው ናት። በስፔን በኮሮና ቫይረስ የተያዙ ዜጎች ቁጥር ከ100000 ማለፉን በትላንትናው ዕለት ባለስልጣናቱ አስታውቋል። ትላንትና በወጣው መረጃ መሰረት በስፔን የሟቾች ቁጥር ከ9000 እንዳለፈም ታውቋል። ስፔን የኮሮና ቫይረስ በዋናነት ከደቆሳቸው እንደ ጣሊያን ካሉ ሀገራት መካከል ትመደባለች። በተያያዘም በቫይረሱ ሳቢያ የሳውዲ አረቢያ ባለስልጣናት የዘንድሮ የሀጂና ኡምራ ተጓዦችን ወደ ሳዑዲ የሚያደርጉትን ጉዞ ለጊዜውም ቢሆን ውሳኔያቸውን እንዲያዘገዩ ጠይቋል። የአሜሪካ ባለስልጣናት በበኩላቸው ከ100000 እስከ 240000 ያክል የሚሆኑ አሜሪካውያን በቫይረሱ ሳቢያ ሊሞቱ እንደሚችሉ ግምታቸውን በመግለጫ አስታውቀዋል። ይህን አሃዝ ለመቀነስም ዜጎች ቀጣዩን አንድ ወር ማህበራዊ መራራቅን በአግባቡ እንዲተገብሩም መክረዋል። የጀርመን የጤና ባለስልጣናት በበኩላቸው 5500 የሚሆኑ አዳዲስ የቫይረሱ ተጠቂዎች እንደተገኙ አስታውቀዋል። ከዚሁ ጋር ተያይዞ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ተማጽኖን ተከትሎ የተባበሩት መንግስታት የጸጥታ ምክር ቤት ማክሰኞ ዕለት ለአፍጋኒስታን ተዋጊዎች የተኩስ አቁም እንዲያደርጉ ጥሪ አቅርቧል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ እንድታመሹ የጋበዝኩ በዚህ ሰናበታለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ አብሬያችሁ ነኝ። አሁን ወደ ቀዳሚው ዘገባችን እናልፋለን። በምዕራብ ኦሮሚያ ወለጋ ዞኖች ተቋርጦ የነበረው የቴሌኮም አገልግሎት መስጠት የጀመረው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግስት። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ትላንት የሰጡትን መግለጫ የተከታተለው ሙክታር ጀማል ተከታዩን ዘገባ ልኳል።
ቄለም ወለጋ፣ ምዕራብና ምስራቅ ወለጋ እንዲሁም ሆሮ ጉድሩ ወለጋን ባለፉት ቀናት መጎብኘታቸውንና በአካባቢው ሰላም እንደተመለሰ በአካል ተገኝተው መረዳታቸውን የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ተናግረዋል። በአካባቢው እየተገነቡ ያሉ ፕሮጀክቶችን ተዘዋውረው ማየታቸውን፣ አዳዲስ ፕሮጀክቶች ስራ መጀመራቸውን፣ ግንባታቸው የተቋረጡ ፕሮጀክቶች ወደ ስራ መመለሳቸውን የክልሉ ፕሬዚዳንት ገልጸዋል። ተቋርጦ የቆየው የቴሌኮም አገልግሎት ከዛሬ ጀምሮ ወደ አገልግሎት እንደሚመለስም ነው የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ የገለጹት።
ከዚህ በፊት ችግሩን ለመፍታት ተብሎ የተወሰደ ውሳኔ ነበረ። የቴሌኮም አገልግሎት እንዲቋረጥ ተደርጎ ነበረ። ያ የቴሌኮም አገልግሎት እንዲቋረጥ የተደረገው የቴሌኮም አገልግሎት ከዛሬ ጀምሮ አገልግሎት እንዲሰጥ የወሰንኩ መሆኔን ልገልጽ እፈልጋለሁ። ከዛሬ ጀምሮ አገልግሎትን ይሰጣል። እንግዲህ ይሄ የቴሌኮም ሰርቪሱ በፈለገው ደረጃ እንዳይሄድ እዛ አካባቢ ያሉ የቴሌኮም አመራሮች ተገለዋል። በዚህ ታጣቂ ቡድን ሰራተኞች ተገለዋል። መሰረተ ልማቱም ከፍተኛ ጉዳት እንዲደርስበት ተደርጓል። ይህን የማስተካከል የመሙላት የኢትዮ ቴሌኮም በሰፊው ሲሰራ ነው የቆየው። አሁንም አጠናክሮ መቀጠል አለበት። አሁን አካባቢው ላይ ሰላም ስላለ ይሄ ቡድንም በከፍተኛ ደረጃ መስመር እንዲህ ስለተደረገ እየተደረገም ስላለ የቴሌኮም ሰርቪሱ ክፍት እንዲሆን ተደርጓል ማለት ነው።
ፖለቲከኞችም ሆኑ አክቲቪስቶች የህብረተሰቡን ሰላምና መረጋጋት የሚያናጋ እንቅስቃሴ ከማድረግ እንዲቆጠቡና ሁሉም የፖለቲካ ኃይሎች ሰላማዊ መንገድ ብቻ ሊከተሉ እንደሚገባ ፕሬዝደንቱ አሳስበዋል። መንግስት የህግ የበላይነትንና የህዝብ ደህንነትን የማስጠበቅ ስራ አጠናክሮ እንደሚቀጥልም አቶ ሽመልስ ገልጸዋል።
ከዛ ከህግ የበላይነት በመለስ ሁሉም ፓርቲ ያለውን ሀሳብ ለህዝብ አቅርቦ በሀሳብ ታግሎ በሀሳብ አሸንፎ ህዝብ እንዲወስን፣ ህዝብ በድምፁ እንዲወስን፣ ህዝብ የፈለገውን አውርዶ የፈለገውን እንዲያስቀምጥ እድል መሰጠት መቻል አለበት። ፓርቲ ሁሉም ፓርቲ በዲሞክራሲያዊ መንገድ ሀሳቡን አቅርቦ ለመታገል፣ ለመወያየት እና ችግሮችን ለመፍታት መዘጋጀትና መስራት መቻል አለበት። እዛ ላይ ትኩረት ማድረግ መቻል አለበት። ከዚህ ከጥፋትና ኋላ ቀር ከሆነ ጊዜ ያለፈበት ተሞክሮ የወደቀ ተሞክሮ የፈረሰ ተሞክሮ አንድ ደረጃ መድረስ ያቃተው ይህን ሀገር ማሻገር ይህን ሀገር አንድ ደረጃ ማድረስ ያቃተው የጉልበትና የጥፋት መንገድ የትጥቅ ትግል መንገድ ዝግ መሆኑን ከዚህም እኩይ ተግባር ሁሉም ራሳቸው እንዲቆጥቡና ከዚህ ውስጥ እንዲወጡ ጥሬን ማቅረብ ፈልጋለሁ። ሁለት ቦታ የረገጣችሁ ከሁለቱም ሳትሆኑ እንዳትቀሩ እግራችሁን እንድትሰበስቡ ጥሬን ማስተላለፍ ፈልጋለሁ። ሁለት ቦታ ረግጣችሁ የምትሄዱ በሁለቱም ቦታ ሰላምንም ጉልበትንም እያጣቀሳችሁ የምትሄዱ ኃይሎች ከሁለቱም ሳትሆኑ እንዳትቀሩ እና ራሳችሁን ከዚህ ተግባር እንድትቆጥቡ እንድትሰበሰቡ ማሳሰብ እፈልጋለሁ።
በምዕራብ ኦሮሚያ ባሉ አራት የወለጋ ዞኖች ብዙ ጥፋት መፈጸሙን ርዕሰ መስተዳደሩ አስታውቀው ሰላም የወረደው መንግስት በወሰደው የህግ ማስከበር እርምጃ መሆኑን ተናግረዋል። ሂውማን ራይትስ ዎችን ጨምሮ በርካታ የሰብአዊ መብቶች ተሟጋቾች በተደጋጋሚ መግለጫ ሲያወጡና በአካባቢው የቴሌኮም አገልግሎቶች መቋረጥን ሲተቹ መቆየታቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ሙክታርን ለዘገባው እናመሰግናለን። የአምቦ ዘጋቢያችን ናኮር መልካ ደግሞ ከዚህ ከኢንተርኔት መከፈት ጋር በተያያዘ የአካባቢውን ነዋሪዎች አነጋግሮ ተከታዩን ዘገባ አሰናድቷል።
አቶ ዋጋሪ ዋቁያ የሆሮ ጉድሩ ዞን አምሩ ወረዳ ነዋሪ ናቸው።
በጣም ደስ የሚል ነው። ተለቋል። እኛ በጣም የተደሰት ነው። አገልግሎት ተቸግሬ ነበር። ቤተሰብና ቤተሰብ ሳይገናኝ እስካሁን ቆይል። በጣም ደግሞ ተቻለው። ከውጭም ያለው አገር ውስጥም ያለው ሁሉም እየተደዋወለ ነው። በጣም ደስ ብሎን ስራችን ተጓርቶ ነበር። በመካከል
ከስንት ጊዜ በኋላ ነው አሁን ስልክ የሰራሉት?
ሶስት ወራት አካባቢ ነው የተዘጋው።
እነማን ደውለ? የነቀምቴ ከተማ ነዋሪ የሆኑት አቶ ቶላ ቦሩ በበኩላቸው ምንም ያህል በነቀምቴ ስልክ አገልግሎት ባይቋረጥም የኢንተርኔት አገልግሎት ስላልነበረና በአካባቢው ከተሞችም ስልክ ስለማይሰራ ለስራ አዳጋች ነበር ሲሉ ተናግረዋል።
በጣም ደስተኛ ነኝ። ብዙ ኢንፎርሜሽኖችን ሚስ አደርግ ነበር። አሁን ግን ኢንፎርሜሽኖችን አገኛለሁ። ያው ኢንተርኔት ነገሮች ስለበሽታው ራሱ ለሰው ማስተማር ትችላለህ። ትልቅ አስተዋጽኦ አለው። አሁን አንድ ምርትን ወደ ሌላ ቦታ ለመላክና ወይንም ለመግዛት ያው የግድ እዛ ሳድረስ በስልክ ታዝና ያነቃ ትወስዳለህ። ያለ ስልክ ምንም ሊሰራ አይችልም። ሞባይል የሚሰሩ ልጆች ሶፍትዌር ከኢንተርኔት ላይ ዳውንሎድ አድርገው ነው ሚችሉ እና ብዙ ኪሳራ ደርሶባቸው ነበር። አሁን ግን ያው ኢንተርኔቱ ከተከፈተ ያው ኢኮኖሚካሊ ትንሽ ሪከቨሪ ያደርጋሉ።
የአገምሳ ከተማ ነዋሪዋ ወይዘሮ ቴነሽ አለሙ ፈጣሪ ጸሎታችንን ሰማ ይላሉ።
እኔ በጣም ደስ ብሎኛል። ለኢትዮጵያ በሙሉ ደስ ይበለው። ከኢትዮጵያ በሙሉ ደግሞ የወነጃ ክፍለ ሀገር ምንም ሪፖርት የለንም ነበር። ይተለቀቀልን ምስጋና ይድረሰው። ጸሎታችንን ይደን ሰው አቅርበን እንደ ወንድም ደውያለሁ፣ ለእናቴ ደውያለሁ፣ ለልጄ ደውያለሁ፣ ላለው አጎቴ ደውያለሁ። በጣም ደውዬ ደስ ብሎናል። ዜናውን ሰላሙ ሚስን ይሄን በሽታ ደግሞ በጆሮ እንደሰማን አሁንም ፈጣሪያችን ኢየሱስ ክርስቶስ ያርቅልን ነው የምለው።
ከደምቢዶሎ ከተማ ነዋሪዎች መካከልም አነጋግረን ነበር።
ዘሜ ዳዊት ያላባላለሁ። ከሶስት ወራት ኔትወርክ እኛ ጋር አልነበረም። ኔትወርክ ባለመኖሩ ክፍለ ሀገር አሉት ቤተሰቦቻችን ጋር መገናኘት አልቻለም። ኔትወርክ በመጥፋቱ ብዙ ነገር ነው ማለት የደምቢዶሎ ነዋሪ በብዙ መንገድ የተጎዳ እና ኔትወርክ አሁን ያው በዛሬ ቀን መጥቷል። የደምቢዶሎ ነዋሪ የሆነው ሁሉም በጣም ደስ ብሎታል። ተጨማሪም ያው ኮኔክሽንም ተጨምሮ መጥቷል። ዳታ እየሰራ ስለሆነ ህዝቡ በጣም ደስ ብሎታል። በቃ እኔን ጭምር ማለት ነው በጣም ደስ ብሎናል።
በሆሮ ጉድሮ ወለጋ፣ ቄለም ወለጋ እና ምስራቅ ወለጋ አገልግሎቱ መከፈቱን ወደ ዞኖቹ ደውለን ለማረጋገጥ ችለናል። በምዕራብ ሸዋና ቤኒሻንጉል ጉሙዝ ክልል ተቋርጦ የነበረው የኢንተርኔት አገልግሎትም እንዲሁ መከፈቱን ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ሙክታርንም ናኮርንም ላደረሱን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኮሮና ቫይረስ ስርጭትን ለመግታት የምዕመናን በየቤታቸው ብቻ እንዲጸልዩ፣ ወደ ቤተ ክርስቲያን ቅጥር ግቢም እንዳይሄዱ ውሳኔ አሳለፈች። ተከታዩ ዘገባ ዝርዝሩን ይነግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርኩን ወክለው ቅዱስ ሲኖዶሱ ዛሬ ባደረገው መደበኛ ስብሰባ ያሳለፈውን ውሳኔ በተመለከተ ማብራሪያ የሰጡን መጋቤ ሰላም ቀሲስ ሰለሞን ቶልቻ ቤተ ክርስቲያኒቱ ምዕመናኖች በሙሉ በቤታቸው ሆነው እንዲጸልዩ ውሳኔ ያሳለፈችው አስከፊውን የኮሮና ቫይረስ ስርጭትን ለመግታት ነው ብለዋል።
በመጀመሪያ ቅዳሴው አይቋረጥም። ቅዳሴው አምስቱ ቅዳሴያን ልዑካን ብቻ በተወሰኑ በት ቅዳሴ ይካሄዳል። በአጠቃላይ አገልጋይ ካህናቶችም ሆነ ምዕመናን በቤታቸው ሆነው እንዲጸልዩ፣ በቤታቸው ሆነው እንዲያስቀድሱ፣ ወደ ቤተ ክርስቲያን እንዳይመጡ ባሉበት ሁኔታ፣ እንዲሁም ደግሞ ቅዱስ ፓትርያርኩም በመንበረ ፓትርያርክ መኖሪያ ስፍራቸው በጸሎት ቤታቸው ላይ ሆነው ለሀገሪቷና ለመላ ዓለም ጸሎት እንዲያደርጉ ዝውውር እንዳያደርጉ ፓትርያርኩንም ጨምሮ ብፁዓን አበው ሊቃነ ጳጳሳትም በያሉበት በመንበረ ፓትርያርክም ያሉ በአጥቢያቸውም ያሉ በያሉበት ሆነው ጸሎት እንዲያደርጉ።
ውሳኔው በመላው ሀገሪቱ የሚገኙ ቤተ ክርስቲያኖችን የሚመለከት በመሆኑ ምዕመናኑም ተግባራዊ እንዲያደርጉ ቀሲስ ሰለሞን አሳስበዋል።
ይሄ በሀገራችን ላይና በዓለም የተከሰተው ቁጣም ምን በለው መቅሰፍትም ምን በለው ወረርሽኝም ምን በለው እንዲሆኑ አይቀርም እና እስኪያልፍ ድረስ በቤታቸው እንዲቀመጡ ቤተ ክርስቲያኒቷ የመንግስቱን ውሳኔ ተንተርሳ ቅዱስ ሲኖዶስ የበሽታውን አስከፊነትና ወረርሽኝን አስመልክቶ ስለወሰነ ቤተክርስቲያን ቅጥሯን አሁን አትከፍትም። የቅዳሴ አገልግሎቷን የምትሰጠው ወደ ፈጣሪ ጸሎቷን የምታደርሰው በተመረጡ አምስት ልዑካን ብቻ ነው። ስለዚህ ማንኛውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ በሀገር ውስጥ ያለ ይህ ውሳኔ ከነገ መጋቢት 24 ጀምሮ ወደ ቤተክርስቲያን አይመጣም። አንዳንድ በእድሜ የገፉ እናቶችና አባቶች እንዲሁም የግንዛቤ እጥረት ያለባቸው አካላት በሂደት ሲነገር ቆይቷል። አሁን ግን ወረርሽኙ እየከበደ በመምጣቱ ህዝቡን ለመታደግና የምእመናንን ህይወት ለመጠበቅ ቅዱስ ሲኖዶስ ባለው ኃላፊነት በደረጃው ይህንን ውሳኔ ወስኗል። ይህንን እንግዲህ ቤተክርስቲያኒቷ የወሰነችውን ውሳኔ በቤተክርስቲያኒቷ መዋቅር ያሉ አገልጋዮችም ሆኑ ካህናት ሆኑ መመሪያውን ተቀብለው ያስፈጽማሉ። መንግስትም የጸጥታ አካላትም ይህን ጉዳይ እንደሚያስፈጽም ሙሉ እምነት አለን።
ቀሲስ ሰለሞን አያይዘው ሲኖዶሱ ዛሬ ባስተላለፈው ውሳኔ የኮሮና ቫይረስ ወረርሽኝ በኢትዮጵያ እየተስፋፋ ከመጣ ለይቶ ማቆያ የሚሆን ቦታ ስለሚያስፈልግ መንግስት የመንፈሳዊ ኮሌጁን እንዲረከባቸውና የኢትዮጵያ ጤና ሚኒስቴር እንዲገለግልባቸው ተወስኗል ብለዋል። በተጨማሪም መንግስት በሽታውን ለመከላከል ላቋቋመው ግብረ ኃይል 3 ሚሊዮን ብር ቤተክርስቲያኒቱ መለገሷን ቀሲስ ሰለሞን ቶልቻ ገልጸዋል። ለአሜሪካ ድምጽ ራዲዮ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ ሰብአዊ መብት ኮሚሽን አንዳንድ ክልሎች በግዛቶቻቸው የሚያልፉ አውራ ጎዳናዎችን ሙሉ ለሙሉ መዝጋታቸው እንዳሳሰበው አስታወቀ። የኮሚሽኑ ኃላፊ ዶክተር ዳንኤል በቀለ ኢትዮጵያ የኮቪድ-19 ስርጭትን ለመግታት እየወሰደቻቸው ባሉ እርምጃዎች ዙሪያ ኮሚሽኑ ያቀረባቸውን ምክረ ሀሳቦች በተመለከተ ከአሜሪካ ድምጽ ራዲዮ ጋር ባደረጉት ቆይታ ይህ እርምጃ ሰዎች ወደ ቤታቸው ለመመለስ የሚያደርጉትን ጥረት ብሎም የመንቀሳቀስ መብታቸውን የሚገድብ ስለሆነ አሳሳቢ ነው ብሏል። ከዶክተር ዳንኤል ጋር ቆይታ ያደረገው ሀብታሙ ስዩም ሲሆን ኮሚሽኑ የምክረ ሀሳብ ዝርዝር ማውጣት የፈለገበትን ምክንያት አስቀድሞ ጠይቋቸዋል።
በአደባባይ እያቀረብነው ምክረ ሀሳብ ነው እንጂ እስካሁን ድረስ ጉዳዩን ስንከታተልና ምክረ ሀሳብ ስናቀርብ አልነበረም ማለት አይደለም። ኮሚሽኑ ስራውን የሚሰራው ጉዳዩ ከሚመለከታቸው ብዙ የፌዴራልም ሆነ የክልል መንግስት አካላት ጋር በቅርበት ነው እና ብዙ ምክረ ሀሳቦች፣ አስተያየቶች፣ ሀሳቦች ለየሚመለከታቸው አካላት ሁሉ በዚህ ጉዳይ ብቻ ሳይሆን በሌሎች በርካታ ጉዳዮችም በየጊዜው እናጋራለን፣ ሀሳብ እናካፍላለን፣ ምክረ ሀሳብ እንሰጣለን። ከኮሮና ቫይረስ ስርጭት መከላከል በተያያዘም ተፈጥረው የነበሩ ሁኔታዎችን፣ ስጋቶችን በሚመለከት ከተለያዩ ጉዳዩ ከሚመለከታቸው አካላት ጋራ በቅርበት ክትትል ስናደርግ ቆይተን ነበረ። የሰብአዊ መብት ጉዳይን በሚመለከት ማለት ነው። አሁን ግን ይህንን መግለጫ በጽሁፍ ለማውጣት የፈለግንበት ምክንያት በአንድ በኩል ስንሰጣቸው በነበሩ ሀሳቦች መሰረት በመንግስት በኩል ቀና ምላሽ የተሰጠባቸውን ጉዳዮች በሚመለከት እውቅና ለመስጠት፣ በሌላ በኩል አሁንም ግን አሳሳቢ ሆነው የቀጠሉ ችግሮችን በሚመለከት ሊወሰዱ የሚገባቸውን እርምጃዎች ለመንግስታዊ አካላትም ሆነ ለሌሎች ጉዳዩ ለሚመለከታቸው የህብረተሰብ ክፍሎች ሁሉ ለማሳሰብ እንዲረዳ ብለን ነው።
አቶ ዳንኤል፣ እንግዲህ ኢትዮጵያ ይህ ቫይረስ ተዛምቶ የብዙሀንን ህይወት እንዳያናጋ በሚል መደበኛ ያልሆኑ እርምጃዎችን በመውሰድ ላይ ትገኛለች። ይህን በምታደርግበት ወቅት የተሸረሸሩ ሰብአዊ መብቶች ይኖሩ ይሆን?
እስካሁን በዛ ደረጃ የሚያሰጋ የሰብአዊ መብት ጥሰት በሽታውን ስርጭት ከመከላከል ጋራ እየተወሰዱ ባሉ እርምጃዎች የሚያሰጋ የሰብአዊ መብት ጥሰት አስከትሏል ብለን የምንለው እርምጃ በስፋትና ስልታዊ በሆነ መንገድ አልተመለከትንም። ምናልባት ከተወሰዱት እርምጃዎች ውስጥ በቅርብ ጊዜ የተወሰደው እና አሳሳቢ ሆኖ ያገኘ ነው አንዳንድ ክልል መንግስታት ድንገተኛ ሊባል በሚቻል ደረጃ ድንበራቸውን ዘግተናል ከሌላ አካባቢ ለሚንቀሳቀሱ ሰዎች በሚል የወሰዱት እርምጃ ነው። እርግጥ የበሽታውን ስርጭት ለመከላከል ካለ ፍላጎትና ስጋት የመነጨ መሆኑን ብንገነዘብም ይህ አይነቱ እርምጃ ህጋዊነትና የሰዎች በነጻነት የመንቀሳቀስ መብት ላይ በተለይ ሰዎች ወደ ቤታቸው ወደ መኖሪያ ቦታቸው መመለስ ጉዳይን ሊገድብ የማይገባ ስለሆነ
እሱ ትንሽ አሳሳቢ ሆኖ ስላገኘ ነው አሁን ባወጣነው መግለጫ ላይም እሱንም ተክተናል። ምናልባት የክልል መንግስታት በየመግቢያ በሮቻቸው ላይ አስፈላጊውን አይነት የጤንነት ምርመራ አድርገው የበለጠ ክትትል የሚያስፈልጋቸውን ሰዎች ወደ ለይቶ ማቆያ ስፍራ ሊወስዱ ይችላሉ እንጂ በክልሎች መካከል ድንበር መዝጋት የሚለው እርምጃ ህጋዊነቱ አከራካሪ ስለሚሆን እሱ ትንሽ አሳስቦናል። ከዛ በተረፈ ግን ስጋቶች ናቸው እንጂ በተወሰደ እርምጃ ምክንያት ከባድ የሰብአዊ መብት ጥሰት ብለን የምንለው የተከሰተ ነገር የለም እስካሁን። እርግጥ በአንድ ክልል ላይ ከዚህ ጉዳይ ጋር በተያያዘ በተወሰደ እርምጃ የሰው ህይወት የጠፋበት ሁኔታም ተከስቷል። ነገር ግን የክልሉ መንግስትም በጉዳዩ ሊጣራ ይገባዋል ብሎ ያሰበው ፖሊስ በቁጥጥር ስር አድርጎ በማጣራት ላይ መሆኑን እናውቃለን።
አቶ ዳንኤል፣ ምክረ ሀሳብ ተብለው በኮሚሽኑ ስለተዘረዘሩ ሀሳቦች ጥቂት እንነጋገር። የዜጎችም ሰብአዊ መብት ሳይጣስ ጤንነታቸውም አደጋ ውስጥ ሳይወድቅ ይህን ፈታኝ ጊዜ ለማለፍ ምን መደረግ አለበት የሚል ምክረ ሀሳብ ነው ያላችሁ?
እንግዲህ ሰነዱ እንደተመለከትከው ወንድሜ ብዙ ነጥቦች ነው ዘርዝረን ያነሳ ነው። ዋነኛው ማጠንጠኛ ግን ምንድን ነው ማለት ይቻላል ይህንን የበሽታ ስርጭት የመከላከል የመጨረሻ ግቡ የሰዎችን በጤንነት በደህንነትና በህይወት የመኖር መብት ለማክበርና ለማስከበር ነው። ስለዚህ ዋነኛ አላማው ራሱ በህይወት የመኖር መብትን ማክበርና ማስከበር ጋር የተያያዘ ስለሆነ በራሱ የሰብአዊ መብትን የማክበርና የማስከበር እርምጃ ነው። ይህንን የመሰለ ሰብአዊ መብትን ለማስከበር የምትወስደው እርምጃዎች ራሳቸው ግን ደግሞ ሌሎች ሰብአዊ መሰረታዊ የሆኑ ሰብአዊ መብቶችን እንዳይጥሱ ጥንቃቄ ሊደረግ ይገባል። እንግዲህ ይህንን በመሰለ ወቅት ላይ በመግቢያ ላይም ተቀስ እንዳደረከው መደበኛ ያልሆነ ሁኔታ ስለሆነ ብዙ መደበኛ ያልሆኑ እርምጃዎች የሚወሰዱበት ጊዜ ሊሆን ይችላል። እነዚህም ከዚህ በፊት በተለምዶ የምናደርጋቸውን እንቅስቃሴዎችና ሁኔታዎች የሚገድቡ መሆናቸው አይካድም። ነገር ግን በጣም ጥረት መደረግ ያለበት አንደኛ በሰብአዊ መብት ማክበር መርህ ላይ የተወሰደ እርምጃ መውሰድ የሚያስፈልግ መሆኑ፣ ሁለተኛ የሚወሰዱ ማናቸውም እርምጃዎች በህግ ማዕቀፍ ስር መወሰድ እንደሚገባቸው፣ ሶስተኛ እነዚህን መመሪያዎችና እርምጃዎች የሚያስፈጽሙ አካላት ደግሞ በጣም በኃላፊነት ስሜት ሊሰሩ የሚገባቸው መሆኑን ለማስታወስ የሚረዳ መግለጫ ነው ማለት እችላለሁ።
አቶ ዳንኤል በቀለ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር፣ እጅግ በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ። ደህና ዋል።
ሀብታሙንም እንግዳውንም ዶክተር ዳንኤልን እናመሰግናለን። ቀጣዩ ፕሮግራም ደግሞ ኮቪድ-19ን በቴክኖሎጂ ለመዋጋት ዓላማ ሰንቀው የተነሱ ስድስት ወጣቶችን ስራ ይዳስሳል። ስድስቱ ወጣቶች የሶስተኛ ዓመት የባህር ዳር ዩኒቨርሲቲ የሶፍትዌር ኢንጂነሪንግ ተማሪዎች ናቸው። ማንኛውም ሰው በቀላሉ ሊጠቀማቸው የሚችላቸውና ኮቪድ-19ን የተመለከቱ ከዓለም የጤና ድርጅትና ከኢትዮጵያ የጤና ጥበቃ ሚኒስቴር የሚወጡ መረጃዎችንና በየክልሉ ያሉ የድንገተኛ ስልክ ቁጥሮች የተካተቱበት የስልክ መተግበሪያ ሰርተዋል። ቡድኑን ወክላ ዳያኔኔ ሰው ከኤደን ገረመው ጋር ቆይታ አድርጋ ነበር፣ እንደሚከተለው ተሰናድቷል።
ለመተግበሪያው ቡድኑን ወክላ ዳያኔኔ ሰው ታስረዳለች።
ክላሳችን ውስጥ ክሬት ያደረግነው ቲም አለን፣ ስድስት ነን። ምንድን ነው የምናደርገው? ኤኒ ፕሮብሌም እንለያለን። ከዛ ክላስ ውስጥ የተማርነውን ነገር ተግባራዊ እናደርጋለን ማለት ነው። ሰው ሰራነው አፕሊኬሽን ምንድን ነው? በአሁኑ ወቅት የሀገራችን እንዲሁም የዓለምን የህልውና ስጋታችን የሆነው ስለ ኮቪድ-19 ለማህበረሰባችን አዌርነስ ክሬት የሚያደርግ አፕሊኬሽን ነው ማለት ነው። ይሄ መተግበሪያ ወይም አፕሊኬሽን ያለው ፊቸር ስለ ኮሮና ቫይረስ ምንነት የሚያስረዳ ሴክሽን አለው። ከዛ ምልክቶቹ ምንድን ናቸው ብሎ በፎቶም በጽሁፍም ማስረዳ አለው። ከዛ መከላከያ ዘዴዎቹ ምንድን ናቸው ብሎ ከዛ መኮላለፊያ መንገዶቹ እኛ ሀገር በጣም ሚሽ እየሆነ ያለው ጭንብል አጠቃቀም እንዴት መጠቀም አለብን፣ መቼ መጠቀም አለብን፣ ማን መጠቀም አለበት የሚለውን ይዟል። አይበለው እና በበሽታው ብንያዝ ምን አይነት ጥንቃቄ ማድረግ አለብን፣ እኛም ቶሎ ለማገገም ሌላም ሰው ደግሞ ለበሽታው ተጋላጭ ሳናደርግ። ከዛ ውጭ ስለዚህ በሽታ ሰዎች በተደጋጋሚ የሚያነሳቸው ጥያቄዎች አሉ። እነሱን ጥያቄዎች ከመመልሶቻቸው ጋር አድርገን አስቀምጠናል። ከዛ ውጭ ዓለም አቀፋዊ፣ ሀገራዊ እንዲሁም አህጉራዊ የሆነ ስለ ኮሮና ቫይረስ ስታስቲክስ አለን። በተጨማሪ ያው ጤና ጥበቃ ሚኒስቴር እና የተለያዩ ክልሎች ያዘጋጇቸው ነጻ የስልክ መስመር መደወያዎች አሉ። እሱ ጋር ማወቅ ሳይጠበቅባቸው ሰዎች በቀጥታ የሚደውሉበትን ፊቸር አለን ማለት ነው። በተጨማሪ ያው የእኛ መግበሪያ የምንጠቀመው ዳታቤዝ ሪል ታይም ዳታቤዝ ነው። ማለትም በየትኛውም ሰዓት የእኛን የሞባይል መተግበሪያ የሚጠቀም ሰው የሚያገኘው መረጃ አፕቱዴትድ የሆነ ከWHO ወይም ደግሞ ከኢትዮጵያ ጤና ጥበቃ ሚኒስቴር የሚወጣ አፕቱዴትድ የሆነ መረጃ ነው። እኛ መጀመሪያ ይህን ፕሮብሌም ሶልቭ ለማድረግ ስንነሳ ሁለት ምርጫዎች ይዘን ነበረ። አንደኛው የሞባይል አፕ ይሁን ወይስ ዌብሳይት ይሁን። ግን ምንድን ነው የተስማማነው? ብዙ ኢትዮጵያዊ ማስኮን አለው። ከዛም ከዌብሳይት ገብቶ እኛን ከመፈለግ ይልቅ ወይም ስለዛ መረጃ ከመፈለግ ይልቅ ስልኩ ጋር አንድ መተግበሪያ ኑሮ የሆነ አይከን ተጭኖ ገብቶ ኤኒ መረጃ አንድ ላይ ኮምፓይል ሆኖ ቢያገኝ የተሻለ ነው ብለን ተስማምተን የሰራ ነው። ያው ለጊዜው የየትኛውም የአንድሮይድ ፎን ጋር ይሰራል። ያው በጣም ኢትዮጵያስ ብዙ ተጠቃሚ ያለው አንድሮይድ ሲሆን ሞር ቅድሚያ የሚሰጠው ለአንድሮይድ ነው።
እነዚህ ወጣቶች ከዚህ ቀደምም የሰሯቸው ስራዎች እንዳሉ የምታስረዳው ዳያን፣ አሁን ላይ ኮቪድ-19ን በመረጃ ለመዋጋት የሰሩት መተግበሪያ በቅርቡ አማኒነት ባላቸው የመንግስት አካላት በኩል ለህዝብ ተደራሽ እንዲሆን ጥረት እያደረጉ መሆኑንም ታስረዳለች።
አፕሊኬሽኑ ኤኒዋን ለመጀመሪያ ጊዜ መተግበሪያ ከፍቶ ለተጠቀመ ሰው እንዲሆን አድርገን የሰራ ነው። በጣም በቴክኖሎጂ ለሄደ ሰው ወይም ብዙ ለሚያቅም ሰው ለመጀመሪያ ጊዜ ሞባይል ለሚጠቀም ሰው አድርገን በጣም ሲምፕል አድርገን የተሰራ ነው። ያው የት ያገኝታል የሚለው እስካሁን ባህር ዳር ዩኒቨርሲቲ ሚኒስትር ኦፍ ሄልዝ እና ከኢኖቬሽን ሚኒስተር ጋር እየተነጋገረ ያለበት ሁኔታ ነው። እነሱ ጋር ተነጋግረ እነሱ ኦፊሻል ካደረጉት ፕላይ ስቶር ላይ የሚቀርብበትን መንገድ ይጠቀማሉ። አሁን ፕላይ ስቶር ኮሮና ቫይረስ ኦፊሻል ካልሆኑ ሳይቶች የሚወጡ መተግበሪያዎችን ፕላይ ስቶር ላይ አያስቀምጥም። በእነሱ በኩል ከተሳካልን በእነሱ በኩል እንሄዳለን። ካሊያ ግን አይተነው መረጃ መድረስ ስላለበት ወይም ደግሞ ይሄ አፕ በአሁኑ ሰዓት በጣም ኢምፖርታንት ስለሆነ የተለያዩ ቴሌግራም ቻናሎች እና እኛም ሶሻል ሚዲያዎችን ላይ ጉግል ድራይቭ ላይ ያስቀምጠን ሊንኩን እናስቀምጣለን ብለናል። ይሄ በጎ ፈቃድ ስራ ነው። እኛ ኢቨን ፕሮሞሽን እንኳ የለውም። አድስ የሚባል ነገር አለው። አድስ ዲቨሎፐሮች ገቢ የሚያገኝ በዚህ ከባድ ወቅት መድረስ ከቻል ወይም የሆነ ነገር መስራት ከቻል እኛ በጣም በቂ ነው። ለእኛ ትልቅ ፕራይስ ነው። በጣም አቅም ያላቸው ልጆች ናቸው ጓደኞች። ከዚህ በፊት የተወሰኑ ነገሮችን ሰርተናል። ለምሳሌ የግዕዝ ዲክሽነሪ አሁን ከረንትሊ ያለው የግዕዝ ዲክሽነሪ 50 ብር ነው የሚሸጠው። ሰው ለምን ፍሪ አይሆንም ብለን ዲክሽነሪ እስካሁን ፕላይ ስቶር ላይ አልወጣም፣ ግን ሰርተን ጨርሰናል። ከዛም በተጨማሪ አንድ ስታርታፕ አለን በዚህ አጋጣሚ ኢትዮፕቴክ ነው የሚባለው። ኦንላይን የኢትዮጵያን ኳሊቲ ኦፍ ኤዱኬሽን ሲስተምን ሳፖርት ለማድረግ ኦንላይን የትምህርትን በአማርኛ ለምን አቬለብል አይሆን? አንድን ትምህርት ስቲል ቴክኒካል ተርሞች እንዳሉ ሆነው ግን ለምን ኮንቴንቶቹን ለምን በአማርኛ ቀለል ባለዌ ለምን አናስተምረን? ከዛም በተጨማሪ በሳምንት ሁለት ሰዓት ተብሎ አንድ ሰው ብቁ ዝምቀት ብለናል። ሰው አንድ ተማሪ መማር እስከፈለገ ድረስ ለምን ሪሰርሶች ኦንላይን ለምን አይኖሩም? ለምን ኢኒሽሽን ይህን የኢትዮፕቴክ የተባለውን ፕሮጀክት ጀምረናል። ኢትዮጵያን ሶሉሽንስ የዲያስፖራ ትረስት ፈንድ ኦንላይን ፕላትፎርም ዳን ፕሮጀክታችን ማስገብተን የጎፈን ከተከፈተላቸው 5 ፕሮጀክቶች ውስጥ አንድ።
ዳያን እና ጓደኞቿ ይህንን የስልክ መተግበሪያ ከአማርኛ ውጪ በሌሎች ሀገረኛ ቋንቋዎችም የመስራት እቅድ ያላቸው ሲሆን አሁን ላይ በትግረኛና በኦሮምኛ ቋንቋዎች መተግበሪያውን ይፋ ለማድረግ እየሰሩ መሆኑን አጫውታኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። አድማጮች እንግዲህ ለዛሬ የያዝናቸው የጋቢና መሰናዶ ዝግጅታችን እነዚህ ነበሩ። በእኛ በኩል ዝግጅታችን አጠናቀን ልንሰናበታችሁ ነው። በእናንተ በኩል አስተያየት ካላችሁ በቪኦኤ አምሃሪክ የፌስቡክ ገጽ ላይ አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮምም የኢሜይል አድራሻችንን ተጠቅማችሁ አስተያየቶቻችሁን ስጡን። በመስተንግዶ ፕሮግራሙን በመምራት አብሬያችሁ የቆየሁት ጽዮን ግርማ ነበርኩኝ። በእኛ በኩል ሰላም፣ ደህና ደሩ።
Tune in right on VOA second half.